አዲሱ ስላገዝከኝ አመሰግናለሁ። በዛሬው ለጥያቄው መልስ ፕሮግራም ኋላ ላይ መለሳለሁ። አንተም አለህበት ክፍል አንድ ዝግጅት ነው። ስለ አዲስ አበባ ማስተር ፕላን ባለሙያ የምታወያዩት ማስተር ፕላን ምንድን ነው? እንዴትስ ነው መዘጋጀት ያለበት? የሰሞኑ አወዛጋቢ ርዕስ ነው። ከአድማጮቻችንም ያገኘናቸውን ጥያቄዎች ይዘን ያነጋገርናቸው እንግዳችን በኖርዌይ ነዋሪ የሆኑት ኢትዮጵያዊው ዶክተር ግዛቸው ቴሶ ይባላሉ። የከተማ ልማትና የሕዝብ አስተዳደር ሕግ ባለሙያ ናቸው። በተለያዩ ጊዜያት እንዲሁም በቅርቡ ከአራት ወራት በፊት ደግሞ የአሁኑን የአዲስ አበባ ማስተር ፕላን ወይም እሱን የተመለከተ የንድፎ ዓላማ ምንድን ነው፣ ማን ነው ተሳታፊ በሚሉ ነጥቦች ላይ ጥናት አድርገዋል። የፕሮግራሙ አዘጋጅና አቅራቢ የዚህ መደበኛ ፕሮግራም አቅራቢና አዘጋጇ ትዝታ በላቸው ትሁን እንጂ ለዛሬው ውይይት ባልደረባዋን አዲሱ አበበን ባልደረባችን ልበል
ይሻላል።
አዲሱ ተጋባዥ ጋዜጠኛ ሆነ ተገኝተሃልና በአንተ ነው ወይስ በትዝታ ጥያቄ ነው ውይይቱ የሚጀምረው?
ተለምኜ ነው የተገኘሁት።
እሱን አላውቅም።
ጥያቄው የውይይታችን ጥያቄ በእኔ ጥያቄ ነው የሚጀምረው። ዶክተር ግዛቸውን በቅድሚያ እናመሰግናለን። እስቲ ቀደም ሲል እንዳልነው ዶክተር ግዛቸው ማስተር ፕላን ምንድን ነው፣ እንዴትስ ነው የሚዘጋጀው የሚለውን ጥያቄ በመመለስ ይጀምሩልናል?
እግዚአብሔር ይስጥልን። እንግዲህ ከዛ በፊት ጥሩ ግንዛቤ እንድናገኝ ከተማ ማለት ምን ማለት ነው የሚለውን ብንወስድ እና ብናይ ትንሽ አስፈላጊ ነው ብዬ ገምታለሁ። ከተማ ማለት ሶስት ዋና ዋና ነገሮች ይኖሩታል። አንደኛ ከፍተኛ የህዝብ ብዛት ክምችት ይኖረዋል። ይሄ ከፍተኛ ክምችት ደግሞ ደንሲቲ የሚባለው ነው። ከዛ ተከትሎ ደግሞ የኢኮኖሚ እንቅስቃሴ ደንሲቲ አለው፣ እንደገናም ደግሞ ክምችት አለው ማለት ነው። ከዛ ሶስተኛ ደግሞ በእነዚህ ክምችቶች መካከል የኢንተራክሽን የህዝቡ ግንኙነት፣ የአክቲቪቲ የእንቅስቃሴ፣ የከተማ ውስጥ የሚካሄድ ኢንዱስትሪ እና የንግድ እንቅስቃሴ ይኖራል ማለት ነው። በዚህ ምክንያት ከፍተኛ የንግድ ማዕከል ይሆናል። ኢኮኖሚ ክምችት ይኖረዋል። የተለያዩ ምጣኔ ሀብታዊ ጥርቅም ይኖረዋል ማለት ነው። በዛ ላይ ደግሞ እንደዚሁ የተለያዩ እድገቶች አክቲቪቲዎች ይኖራሉ ማለት ነው። እነዚህ እንቅስቃሴዎችን ወደ እድገት የማምራት አንዱ እንቅስቃሴ አንዱ ላይ የብክለትንና የጉዳትን ጉዳዮች እንዳያስከትል አብሮ በመስተጋብር እንዲያደርጉ የማስተር ፕላንን ጉዳይ ይመለከታል ማለት ነው። በዚህ ጊዜ ውስጥ ይሄንን እንቅስቃሴ የማቀድና ኮንትሮል የማድረግ ሁኔታ ይፈጠርና የማስተር ፕላን አስፈላጊነት ይመጣል ማለት ነው።
እሺ፣ እናመሰግናለን ዶክተር ግዛቸው ለዚህ ለመጀመሪያ ጥያቄያችን ለሰጡን መልስ። በነገራችን ላይ አድማጮቻችን እንዲያውቁት ዛሬ እንግዲህ የምንወያየው የአዲስ አበባ ማስተር ፕላን ስለተባለው ነው። ከአድማጮችም በርካታ ጥያቄዎች መጥተውልናል። ከባልደረባ የአዲሱ አበበ ጋራ ነው ዛሬ የአድማጮችን ጥያቄ መልስ የምናስተናግደው እና የአዲስ አበባ ልዩ ዞን ከተሞች የጋራ ማስተር ፕላን ጽህፈት ቤት ከኦሮሚያና አዲስ አበባ የተውጣጡ ኃላፊዎች እና ባለሙያዎች የሚመሩት ጽህፈት ቤት አዲስ አበባ ውስጥ አለ። ላለፉት አራት ቀናት ይህንን ፕሮግራም ለማዘጋጀት ካቀድንበት ጊዜ ጀምሮ በፕሮግራሙ እንዲሳተፉ ስንጠይቅ ነበረ። እስካሁን መልስ አላገኘንም። እንግዲህ ዶክተር ግዛቸው መጀመሪያ ለአድማጮቻችን ጥያቄ መልስ ይሰጡልናል።
በአቁ ነኝ ከአሜሪካ። የኢትዮጵያ ፌዴራል መንግስትም ሆነ የኦሮሚያ ክልላዊ መስተዳድር ባለስልጣናት እንደሚገልጹት ይህ ማስተር ፕላን አዲስ አበባን ለማስፋት ሳይሆን በአካባቢዋ ካሉ ከተሞች ጋር በኢንፍራስትራክቸር በአገልግሎት ለማሳሰር ነው የሚል ነው እንግዲህ ገለጻቸው። በሌላ በኩል ደግሞ የፖለቲካ አጀንዳን ለማሳካትም የሚደረግም ይሁን በቅንነትም የገበሬው መፈናቀል ያሳስበናል በሚለው አካላት የሚነሱ ጥያቄዎች አሉ። የከተሞች መተሳሰር ሌላው ዓለም ላይ እንዳለው ለምሳሌ ኒውዮርክ፣ ኒውጀርሲ፣ ዴንቨር፣ ኦሮራ፣ ዋሽንግተን ዲሲ፣ ሲልቨር ስፕሪንግ፣ ሜሪላንድ የየራሳቸውን የተቀናጀ ማስተር ፕላን እንዳላቸው ይታወቃል። ይሄ ደግሞ ማዘጋጃ ቤት የየራሳቸው አስተዳደር እንዳላቸው ይታወቃል። የኢንፍራስትራክቸር እና የሰርቪስ ቅንጅት አላቸው እነዚህ ቦታዎች። የኢትዮጵያው ገበሬ በዚህ ሁኔታ ቢካተት ምን ችግር ይኖረዋል የሚል ጥያቄ ለእንግዶቻችሁ መጠየቅ ፈልጌ ነው። ይህንን ያነሳሁት አዲስ አበባም የኦሮሚያ ብቻ ናት የሚል ጥያቄ ስለሰማሁ ነው። አዲስ አበባ የፌዴራል መዋቅር ያላት ህብረ ብሔርነትን የምታስተናግድ ከተማ በመሆኗ ችግር አይፈጥርም ወይ? ይህንን እንግዶቻችሁ በምን አይነት ሁኔታ ይመለከቱታል?
እሺ፣ አድማጫችንን እናመሰግናለን ዶክተር ግዛቸው ቴሶ።
እቺ ማስተር ፕላን ሲነሳ ከመጀመሪያው ህዝብን አስተያየት ያካተተ መሆን አለበት። ለምንድን ነው? አንደኛ ኮንፍሊክት እንዳይኖር ያደርጋል፣ የህዝቡንም ችግር የሚሆን ፕላን ያዘጋጃል ማለት ነው። የአዲስ አበባ ማስተር ፕላን ስናየው አንደኛ የህዝብን ጉዳይ ያካተተ አይደለም፣ ህዝቦችን አልጠየቀም፣ ማህበራዊ ጉዳዮችን ያካተተ ጉዳይ የለውም በአንድ በኩል ስናየው ማለት ነው። ለምሳሌ ያህል ተጨማሪ መሬት ማግኘት እንፈልጋለን ለኢንተርናሽናል ኤርፖርት የሚል ነው። እንደገና ከተማውን ሞደርናይዝ እናደርጋለን፣ ዘመናዊ እናደርጋለን የሚል ነው። ሌላው አላማ የሚሉት በአዲስ አበባ ከተማ ዙሪያ ያሉትን የኦሮሚያ ሪጂናል ስቴት ስር የሚተዳደሩ ከተሞችን እና ቦታዎችን እዛ ውስጥ ኢንኮርፖሬት ማድረግ መጠቅለል ነው የሚለው። እንደገና ደግሞ ከተማውን 1 ሚሊዮን ሄክታር ማሳደግ ነው የሚለው። ከዛ በተረፈ የአሜሪካን ከተሞችን ያጣቀሰ ጥያቄ ነው። የአሜሪካ ከተሞች ስትሪክትሊ በፌዴራል አወቃቀር ስር ነው ያለ። የአንዱ የከተማ አስተዳደር የአንዱ ሙኒሲፓል አስተዳደር የሌላውን አስተዳደር አይነካም። የአንዱ ስቴት ድንበር የአንዱን ድንበር ላይ ገብቶ ጥቅሙንም ገቢውንም አይወስድም ማለት ነው። እያንዳንዱ ከተማ የየራሱ አስተዳደር አለው። በዛ ላይ ደግሞ እያንዳንዱ ስቴት የየራሱ አስተዳደር አለው። በዚህ ሁኔታ በጋራ የሚያድግ እድገት እንጂ አንዱ አንዱ ስር ገብቶ አንዱ ስቴት ውስጥ ገብቶ አይደል። እንዲያውም የአሜሪካ ኮንስቲቱሽን ምንድን ነው የሚለው? በአንድ ስቴት ውስጥ ሌላ ስቴት መፍጠር ክልክል ነው። ምክንያቱ በአንድ አስተዳደር ውስጥ ሌላ አስተዳደር እንዲኖር አይፈቅድም። በዚህ መሰረት የሚያድጉ ሀገሮች ናቸው። የአዲስ አበባን እድገት ስናይ አዲስ አበባ አንድ ልማት አንድ እድገት ከተማ ሲኖር በተጨማሪም ደግሞ ጉዳት ይኖረዋል። ጉዳቱ ምንድን ነው? ፍሳሽ ይኖራል። ከፋብሪካ የሚወጡ ጉዳዮች ይኖራሉ። ከውሃ ብክለቶች የሚወጡ ጉዳዮች አሉ። ጎርፍ የሚመጣ አለ። ከዛ ሁሉ ቀበና ከአቃቂ ወንዞች የሚወጡ ጎጂ መርዛማ የሆኑ ፍሳሾች ወደ ኦሮሚያ ክልል ነው የሚተላለፉት ማለት ነው። በተጨማሪ ደግሞ ከመሬት የሚገቡ ግብሮች፣ ከቦታዎች የሚገኙ ግብሮች በጣም ከፍተኛ የሆነ ገንዘብ የሚገኘው የሚገባው ለአዲስ አበባ መንግስት ነው ማለት ነው። ውሃዎችን የማጣራት እና ጎጂ ነገሮችን የማጣራት ህዝቡ ለምሳሌ ያህል የአቃቂን ውሃ በእንስራ እየቀዱ ነው የሚጠጡት፣ ከወንዝ ከብቶች የሚጠጡት፣ ለምግብና ለአንዳንድ የቤት አገልግሎት የሚውሉ ውሃዎችን ቀጥታ ከውሃው ነው የሚጠጡት። ይሄ የተመረዘ ውሃ ነው። ቧንቧ እንኳን የተጣራ ውሃ አገኙ። እነዚህ ህዝቦች ደህንነትና ጤንነት ማን ነው የሚከታተለው? የኦሮሚያ መንግስት ነው። የኦሮሚያ መንግስት እነዚህን ህዝቦችና ደህንነቶች ጉዳቱን የሚወስደው የኦሮሞ ህዝብ ነው፣ በአካባቢው የሚኖረው ህዝብ ነው። ገቢውን የሚያገኘው የአዲስ አበባ መንግስት ነው። ይሄ የተመጣጠነ ኢኩዊታብል ሼር የለውም ማለት ነው። እኩል የሆነ ከገቢውም ከጉዳቱም እኩል የሆነ የተመጣጠነ ስርጭት የለም ማለት ነው። አድሏዊ እየተሞላበት ማለት ነው። በሌላ በኩል ደግሞ ከተማ ሲስፋፋ ሁለት ህጋዊ ነገሮች ይኖሩታል መንግስት። አንዱ ኢሚነንት ዶሜን ነው የሚባለው፣ አንኳር የሆኑ የመንግስት ይዞታዎች ማለት ነው። እነዚህ አንኳር የሆኑ የመንግስት ቦታዎች ለትምህርት ቤት የሚፈለጉ፣ ለመከላከያ የሚያስፈልጉ ቦታዎች፣ ለጋራ የሆኑ ለመንግስት ሆስፒታል የሚሆኑ የጋራ ለመንግስት መስሪያ ቤቶች የሚያስፈልጉ የጋራ ቦታዎች ብቻ መንግስት አስፈላጊውን ካሳ ከፍሎ የመውሰድ መብት ይኖረዋል፣ ስልጣን ይኖረዋል። ያ ቴኪንግ ፓወር ይባላል። ሁለተኛው ፖሊሲንግ ፓወር ይባላል። ፖሊሲንግ ፓወር አንዱ አንዱ ላይ ብክለት እንዳያመጣ። ከዚህ ሁለቱ ውጭ አሁን የአዲስ አበባ መንግስት የሚያደርገውን ከአንዱ ወገን ከአንዱ ዜጋ ወስዶ ለሌላ ዜጋ ቦታ የመስጠት ጉዳይ ነው ያለ። በኢትዮጵያ ኮንስቲቱሽን መሬት አይሸጥም አይለወጥም። ከገበሬዎች ሲወሰድ በነጻ ነው። የመሬት ዋጋ ዜሮ ነው። መንግስት ከዛ የወሰደውን ለሌላው ሰው በአነስተኛ ዋጋ ይሸጣል። ያ ብቻ አይደለም። አሁን ከዛ ላይ የተፈናቀሉት ሰዎች ምንድን ነው የወደፊት እጣ ፈንታቸው፣ ወዴት ነው የሚሄዱት የሚለው ኦፖርቹኒቲ ኮስት አለው።
ከሱ ጋር የተያያዘ ጥያቄም አለን። እንደዚሁ አባጦቢያ በሚል ስማቸውን የመዘገቡ አድማጫችን የአዲስ አበባ ዙሪያ ያሉ የኦሮሞያ ክልል ቦታዎች በአዲስ አበባ ከተካተቱ የአዲስ አበባ ከንቲባ የሚኖረው ሚና ምንድን ነው? የኦሮሚያ ክልል አስተዳደር የሚኖረው ሚናስ ምንድን ነው ይላሉ በመጀመሪያው ጥያቄ። አያይዘው ደግሞ አዲስ አበባ በብዛት ነዋሪዎች አማሮች ናቸው፣ ኦሮሞ ያልሆኑ አሉ። ነገር ግን አዲስ አበባን የኦሮሞ ዝርያ ያላቸው በተከታታይ እያስተዳደሯት ነውና ይሄ ሆን ተብሎ ነው ወይስ በአጋጣሚ ይላል? ይሄኛው ጥያቄ እርሶን እንኳን ባይመለከት ግን የከንቲባው ሚና ምን ይሆናል?
ክብራትና ክብራን አድማጮች ውይይቱ አልተቋጨም። አዲሱ ጥያቄያችሁም ይቀጥል ይመስለኛል።
ልክ ነው። በጥያቄ ያንጠለጠል ነው አድማጭ ልብ እንዲል ነው ነገ ቅዳሜ እንደምንመለስበት።
ስለዚህ ነገ ቀጠሯችሁ ከምሽቱ 3 ሰዓት ላይ ከሌሎች ፕሮግራሞቻችን ጋር ለጥያቄው መልስ ይቀርባል። አሁን ታዲያ አፍሪካ በጋዜጦች ነው። ተከታዩ አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑ